ከቀናት በፊት ተግባራዊ መሆን የጀመረው የአፍሪካ ነጻ የንግድ ቀጠና ለኢትዮጵያውያን አምራቾችና ላኪዎች ሰፊና የተረጋጋ ገበያ ይፈጥራል ሲሉ በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ ማሞ ምህረቱ ተናገሩ። አቶ ማሞ ለአሜሪካ ድምጽ እንደገለጹት የንግድ ቀጠናው ስምምነት ተግባራዊ መሆን ኢትዮጵያውያን አምራቾች አጠቃላይውን የአፍሪካ ገበያ ታሳቢ እንዲያደርጉ ያስችላል ነው ያሉት። አቶ ማሞ ያነጋገረው እስክንድር ፍሬው ተከታዩን አድርሶናል።
የካ ነጻ የንግድ ቀጠና ወደ ተግባራ መግባቱ ይፋ የተደረገው ባለፈው ሳምንት መጨረሻ ነው። እዚህ የደረሰው የድርድር ሂደት ግን አመታትን አስቆጥሯል። እንደ አውሮፓውያን አቆጣጠር ጥር 29 2012 ዓ.ም በአዲስ አበባ በተካሄደው 18ኛው ጉባኤያቸው ነበር የአፍሪካ አገራት መሪዎች የሀገሪቱ ነጻ የንግድ ቀጠና እንዲመሰረት ውሳኔ ያስተላለፉት። ከዚያ በኋላ ባሉት አመታት ለተግባራዊነቱ ድርድሮች ሲካሄዱ ቆይተዋል። ባለፈው ሳምንት መጨረሻ ደግሞ እነዚያን የድርድር ሂደቶች ያለፈውና በኋላም ከስምምነት ላይ የተደረሰበት ነጻ የንግድ ቀጠና ወደ ተግባራ ገብቷል። ከስምምነቱ ፈራሚዎች አንዷ ደግሞ የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ ናት። ነጻ የንግድ ቀጠና ማለት ካለምንም የጉምሩክ ቀረጥና የሽያጭ መጠን ገደብ በአገሮች መካከል የሚደረግ የንግድ እንቅስቃሴ ነው። በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ አቶ ማሞ ምህረቱ እንደሚሉት የነጻ የንግድ ቀጠና ስምምነት ሰፋ ያለ ወይም ደግሞ ጠበብ ያለ ሊሆን ይችላል። በአውሮፓ ህብረት አባል አገራት መካከል ያለው ስምምነት ለምሳሌ ሰፋ ያለ ሊባል የሚችል መሆኑን አስተውሰዋል። የቃዎች ንግድ፣ የአገልግሎት ንግድ፣ የሰዎች ዝውውር እንደዚሁም የፋይናንስና ካፒታል ዝውውር የተካተተበት። የአፍሪካ ነጻ የንግድ ቀጠና ስምምነት ግን ደረጃ በደረጃ እየሰፋ ሊሄድ የሚችል መሆኑን የተከሰቱት በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ ከሆኑት አቶ ማሞ ምህረቱ ጋር ያደረኩት ቃለ ምልልስ የሚጀምረው ይህንኑ ከሚያብራሩበት ነው።
በሂደት ግን የምንጠብቀው የአፍሪካ ሀገራዊ ነጻ የንግድ ቀጠና ከአገልግሎትና ከእቃዎች ንግድ አልፎ ጠንካራ የሆነ ትስስር በአፍሪካ ሀገሮች እንደሚኖር ራሱ ስምምነቱ በውስጡ አቅፎ ይዟል። አንድ ሊሆን አይደለም አንዳልኩ፣ በሂደት የሚሆነው ደረጃ በደረጃ የሚሆን ነገር ነው። ግን በሂደት ይህንም የሚያካትት የንግድ ስምምነት ነው።
ስምምነቱ እንግዲህ የአፍሪካ ሀገራት እርስ በርሳቸው የሚያደርጉትን መናገድ ወይም ንግድ እንደሚያሳድግም ይጠበቃል ይላል። ለምሳሌ በ2022 52% እንደሚያሳድገው የእርስ በርስ ንግዱን ተገልጿል። ዋነኛው ዓላማ ይሄ ነው ማለት እንችላለን። የዚህ የአፍሪካ የነጻ የንግድ ቀጠና መጀመሩ
እውነት ነው፣ አንደኛው ዓላማ እሱ ነው። ግን ከዚህ የንግድ ስምምነት አገሮች የሚያገኙት ጠቀሜታ እንደየሀገሩ የኢኮኖሚ እድገት የሚወሰን ነው። የኢትዮጵያን ብትጠይቀኝ በእኛ በኩል 1-3-4 መሰረታዊ ዓላማዎች አሉ፣ ይህን ስምምነት ስናጠልቅም ይህን ስምምነት ተግባራዊ ስናደርግም። ይህ የመጀመሪያው በእኛ በኩል አፍሪካ የበለጸገች አህጉር እንድትሆን ማድረግ የኢትዮጵያ የውጭ ግንኙነት ፖሊሲ አንደኛው ትልቅ ትኩረት ነው። ስለዚህ አፍሪካ የተሳሰረች እንድትሆን፣ አፍሪካ የበለጸገች እንድትሆን፣ በአፍሪካ ሀገሮች መካከል ያለው የንግድ እንቅስቃሴ እንዲጎለበት ማድረግ ከድሮ ጀምሮ ይዘነው የመጣ ነው። ፓን አፍሪካኒስት የውጭ ግንኙነት ፖሊሲያችን ስለሆነ ይህን ስምምነት መግፋት ዳር ማድረስ የፖሊሲያችን አቅጣጫ አንደኛው መገለጫ ነው። እዚህ ላይ እስክንድር ማንሳት የምፈልገው የአፍሪካ ሀገራዊ ነጻ የንግድ ቀጠና ስምምነት አሁን የያዘውን ቅርጽ እና አሁን ያለው ውጤት ሊያገኝ የቻለው ኢትዮጵያ ከነ ሙሉ አቅሟ በድርድሩ ላይ ስለተሳተፈች እና የድርድሩ አካል ስለሆነች ነው። ምክንያቱም ኢትዮጵያ ትልቅ ሀገር ነች፣ ወደ 100 ሚሊዮን ሕዝብ የሚደርስ ያላት ሀገር ነች። ስለዚህ የዚህ ነጻ የንግድ ቀጠና ስምምነት አካል መሆኗ ለስምምነቱ ትልቅ ጉልበት የሆነው እና ሌሎች ዓለም አቀፍ ኢንቨስተሮችም ይህን ስምምነት በትኩረት እንዲያዩት ያደረገ ድርጅት ነው። ከዚህ በተጨማሪ በእኛ በኩል ዋናው ትልቁ ምክንያታችን ለኢትዮጵያ አምራቾች፣ ለኢትዮጵያ ኤክስፖርተሮች ወይም ደግሞ የውጭ ንግድ ላይ የተሳተፉ ሰዎች የተረጋገጠ ገበያ መፍጠር ስለምንፈልግ ነው። እንደሚታወቀው አፍሪካ ወደ 1.2 ቢሊዮን ህዝብ አላት። የአፍሪካ አጠቃላይ ጂዲፒ ከ$3 ትሪሊየን በላይ ነው። ስለዚህ ለእኛ አምራቾች ኢትዮጵያ ውስጥ አምርቶ ብቻ እንዲሸጡ ሳይሆን ልክ እንደ ኢትዮጵያ ሌሎች ሀገሮች ሄደው እንዲሸጡ የሚያስችል የተረጋገጠ የገበያ እድል ይፈጥራል ስምምነት። ስለዚህ ለእኛ አምራቾች ሰፊ የገበያ እድል ይኖራል ማለት ነው። ሲያመርቱ የኢትዮጵያን ገበያ ብቻ አይተው ሳይሆን የጎረቤት ሀገሮችና የሌሎች አፍሪካ ሀገሮችን ገበያ አይተው እንዲያመርቱ እድል መስጠቱ ደግሞ ሌላ ትልቅ ለእኛ ትልቅ ጠቀሜታ ነው ብለን የምንወስደው ነው። እንደው ለመጥቀስ ያክል በአሁኑ ሰዓት የኢትዮጵያ ኤክስፖርት ወይም ደግሞ የኢትዮጵያ የውጭ ንግድ ወደ ሌሎች አፍሪካ ሀገሮች የምንልከው ብትመለከት 18% በላይ አይሆንም። ብዙ ንግዳችን ከአፍሪካ ውጭ ነው። ከገቢ ንግድ አቋያ ስታየው ደግሞ ከሌሎች አፍሪካ ሀገሮች የምናስገባው የገቢ ንግድ 4% ነው። ስለዚህ ይሄን የንግድ ንስካፌ ከጎረቤቶቻችን ጋር በጣም ከኛ ከተረቡ ሀገሮች ጋር በመናከራውንበት ጊዜ ሰፊ እና የተረጋጋ የገቢ አድል ይፈጠራል።
ምን ማለት ነው የተረጋጋ ሲሉ?
በአሁኑ ሰዓት ለምሳሌ የኢትዮጵያ ምራቾች አንድ ቃ ወደ ኬንያ ወይም ደግሞ ወደ ደቡብ አፍሪካ እንላክ ቢሉ እዛ ሀገር የሚከፍሉት ቀረጥ አለ። እዛ ሀገር ክልከላ ሊደረግባቸው ይችላል። ዛሬ ወሬና ሀገር በሚልኩበት ጊዜ ክልከላ ቢደረግ ለምን ይሄ ክልከላ ተደረገ ብለን የምንናገርበት ምንም መንገድ የለም። ምክንያቱም ከነዚህ ሀገሮች ጋር ምንም የንግድ ስምምነት የለም ማለት ነው። እንደዚህ አይነት የንግድ ስምምነት የሚያደርገው እና የሚያስከትለው ፋይዳና ጠቀሜታ ወደ ሀገሮች እቃ በምንልክበት ጊዜ የተረጋገጠና ተገማች የሆነ ወይም ደግሞ ፕሪዲክተብል የሆነ የገበያ ድል ስለሚፈጥር የኛ አምራቾች ያለምንም ችግር አስቀድመው ወደ አንድ ሀገር እቃ በመላክ ካለምንም ችግር የሚያከናውኑበት ማዕቀፍና እድል ይፈጥራል ማለት ነው። ስለዚህ ትልቁ ጥቅም ይሄ ነው። ሶስተኛ ምናልባት መጥቀስ የምፈልገው ደግሞ ምንድነው? በአሁኑ ሰዓት ኢትዮጵያ ኢንቨስተሮችን ደግሞ የውጭ ባለሀብቶችን ለመሳብ የምታደርገው ጥረት ላይ ትልቅ ጉልበት ይሆናል። ለምን ቢባል ኢንቨስተሮች ወደ ኢትዮጵያ በሚመጡበት ጊዜ የኢትዮጵያን ገበያ ብቻ አይቶ ሳይሆን ኢትዮጵያ የዚህ ስምምነት አካል ስለሆነች ወደ ሌሎች ሀገሮች መላክ እንችላለን እና ትልቅ የገበያ እድል እንዳላቸው ስለሚያስቡ ወደ ሀገር ውስጥ የሚደረገውን ኢንቨስትመንት የመሳብ ጥረትም ትልቅ ጉልበትና ትልቅ ጠቀሜታ ለዛም ይሰጣል ማለት ነው። ስለዚህ በእነዚህ ምክንያት የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ለኢትዮጵያ ኢኮኖሚ የሚሰጠው ጥቅም በአጭር ጊዜም በረጅም ጊዜም ከፍተኛ ነው። በዚሁ አጋጣሚ ለመጥቀስ ይህ የአፍሪካ ነጻ የንግድ ቀጠና ስምምነት ኢትዮጵያ በታሪኳ ለመጀመሪያ ጊዜ ያደረገችው ነጻ የንግድ ቀጠና ስምምነት እንደሆነ እንደዚሁ ግንዛቤ ሊገብበት ይገባል።
በአጠቃላይ በዓለም ላይ ማለት ነው።
በዓለም ላይ ኢትዮጵያ ለመጀመሪያ ጊዜ ነው ይህን ስምምነት የፈረመችው። ከዚህ ውጭ ሌላ እንደዚህ አይነት ሰፊ የሆነ ነጻ የንግድ ቀጠና ድርድርና ስምምነት አድርገን አናውቅም።
አቶ ማሞ፣ የተለያዩ የአፍሪካ ሀገራት መሪዎች ነጻ የንግድ ቀጠና እንቅስቃሴ መጀመሩን አስመልክተው መልእክት አስተላልፈዋል። አንዱ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። አዲሱ የአፍሪካ ወሰን አምሮዎቻችን ለሐሳብ ገበያዎቻችን ደግሞ ለንግድ ክፍት የሚሆኑበት ቀጠናዊ ውህደት ነው ሲሉ ነው መልእክት ያሰፈሩት ጠቅላይ ሚኒስትሩ። እርሶ ከኢትዮጵያ አንጻር 3 ነጥቦችን አብራርተዋል ቀደም ሲሉ። ኢትዮጵያ ለምን ይሄንን ስምምነት ፈልገዋለች ከሚል አንጻር በቁጥር ማስረገስ ይቻል ይሆን? አቶ ማሞ፣ ለምሳሌ በዚህ ያህል አመታት በዚህ ያህል በመቶ ሊጨምር ይችላል በሚል በቁጥር ሊነግሩኝ የሚችሉት ነገር ይኖር ይሆን?
እንግዲህ ቀደም ተቀስ እንዳደረኩት አሁን ወደ ሌሎች የአፍሪካ ሀገሮች የምንልከው የንግድ መጠን ከጠቅላላ የንግድ ግንኙነታችን ውስጥ ወደ 18.5% እንግዲህ ይሄ ስምምነት ተግባራዊ በሚሆንበት ጊዜ ሙሉ በሙሉ ተግባራዊ በሚሆንበት ጊዜ ይሄ ከእጥፍ በላይ ያድጋል ብለን እንጠብቃለን። ቅድም እንዳልኩት ግን የንግድ እንቅስቃሴና የኢንቨስትመንት ፍሰቱ በጣም ዳይናሚክ በሆነ መልኩ ስለሚከናወን ከዚህ በላይ ይሆናል ብለን እንገምታለን።
በጠፍ ሲሉ በስንት አመት ማለት ነው? ለምሳሌ ሙሉ በሙሉ ተግባራዊ ሲሆን ሲባል
እንግዲህ ይሄ ስምምነት እንደ የሀገሮች የሚወሰን ነው። ለምሳሌ ኢትዮጵያን የመሰሉ ሀገሮች ብትወስድ ደረጃ በደረጃ ነው ንግዳቸውን ክፍት የሚያደርጉት። ይህን የሚያደርጉት በሚቀጥሉት 12 አመታት ነው። ስለዚህ ብዙ አገሮች ግን በራቸውን ክፍት የሚያደርጉት በሚቀጥሉት 8 አመታት ነው። ስለዚህ በዛ ጊዜ ውስጥ የንግድ እንቅስቃሴያችን ከፍተኛ በሆነ መጠን እንደሚጨምር ነው የሚያሳየን የውስጥ የሰራ ነው የሞዴሊንግ ወንድም የኢኮኖሚ አናሊስቶቻችን የሚያሳየው።
አቶ ማሞ ምህረቱ፣ በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ፣ በጣም ነው የማመሰግነው። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ።
ከቀናት በፊት ተግባራዊ መሆን በጀመረው የአፍሪካ ነጻ የንግድ ቀጠና ስምምነት ላይ ከኢኮኖሚና ከንግድ ባለሙያዎች ጋር ያደረኩትን ቃለ ምልልስ ደግሞ በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።